ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 26 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። ወደ ውጭ ሲላክ የነበረው የማዕድን ሀብት ከጊዜ ወደ ጊዜ እያሽቆለቆለ መምጣቱ ተገለጸ። ቀደም ሲል ከማዕድን ሀብት ሽያጭ በአመት 654 ሚሊዮን ዶላር ተገኝቶ የነበረ መሆኑ ሲነገር የቆየ ሲሆን ባለፈው የበጀት አመት 766 ሚሊዮን ዶላር ለማግኘት ቢታቀድም የተገኘው 49 ሚሊዮን ዶላር ብቻ መሆኑን በአገዛዙ በይፋ ከወጣው የአሃዝ መረጃ ማወቅ ተችሏል። የማዕድን የውጭ ንግድ እያሽቆለቆለ መሄዱ ያሳሰባቸው አገዛዙ ባለስልጣኖችም ችግሩን ለመቅረፍ ኮሚቴ አቋቁመዋል። ለማዕድን ሀብት ገቢ ማሽቆልቆል የገበያ መጥበብ፣ የናረ ዋጋ መጠየቅ፣ የፖሊሲ እጥረትና የመሳሰሉት ምክንያቶች ናቸው ተብለው በተቋቋመው ኮሚቴ በኩል ቢጠቆሙም ዋናው ችግር በየአካባቢው የጸጥታ መደፍረስና የማዕድን ሀብት በኮንትሮባንድ ወደ ውጭ በመውጣቱ ላይ ያጠነጠነ ነው ማለት ባለሙያዎች ይናገራሉ። የማዕድን መስክ በአሁኑ ወቅት ከ2000 በላይ ቋሚ ሰራተኞችን የያዘና ለ177000 ዜጎች የዕለት ገቢ የሚያስገኝ ቢሆንም በሙስና እና በሌሎች ችግሮች የተተበተበ መሆኑንም ሙስጣዋቂዎች አጋልጠዋል። በምስራቃዊው የሀገሪቱ ክፍል የጸጥታ ሁኔታ እየተሻሻለ ቢመጣም አሁንም ችግሩ ያለ መሆኑን በሐረር ከተማ የተከፈተው የጸጥታ ጉዳዮች ካውንስል ስብሰባ ላይ ተገለጸ። ባለፉት 2 ወራት 674 የተለያዩ የጦር መሳሪያዎች 28000 ጥይቶች ቢያዙም እንዲሁም 2894 ሰዎች በህገወጥ መንገድ ሊወጡ ሲሉ ተይዘው እንዲመለሱ ቢደረግም በአካባቢው አሁንም ዝርፊያ፣ የመሬት ቅሚያ፣ ህገወጥ የቤት ስራ እንዲሁም አግራሪ የሃይማኖት እንቅስቃሴና የኮንትሮባንድ ንግድ በሰፊው እየተካሄደ መሆኑ በስብሰባው ላይ ተገልጿል። የወጣቶችን ስራ አጥነት ለመቀነስ የሚደረገው እንቅስቃሴ አስጋሚ በመሆኑ ጉዳዩ አሳሳቢ ደረጃ ላይ ደርሷል ተባለ። ወጣቱ ዜጋ የነገ አገር ተረካቢ እንደመሆኑ መጠን ከቤተሰብ ጥገኝነት ወጥቶ ራሱን ወደሚችልበት ሁኔታ ማሸጋገር አገሪቱ ማከናወን ያለባት ወሳኝ ተግባር ሆኖ ሳለ እስካሁን በአገዛዙ እየተወሰዱ ያሉ ተግባሮች አጥጋቢ አለመሆናቸው ተረጋግጧል። የወጣቶች ስራ አጥነት አሳስቦኛል የሚለው አገዛዝ ላለፉት 3 አመታት የወጣቶች ፖሊሲ አውጥቻለሁ፣ ኮሚሽን አቋቁሚያለሁ፣ በቢሊዮን ብር የሚገመት በጀት መድቤያለሁ ቢልም እስካሁን ይህ ነው የሚባል ውጤት አልተገኘም። የአገዛዙ ፖሊሲዎችና እቅዶች ያንድ ሰሞን የሚዲያ ፕሮፓጋንዳ ከመሆን አላለፉም ተብሏል። ወጣቶች ስራ ለማስያዝ የሚደረጉ እንቅስቃሴዎች ባለሙያዎች ተመድበውላቸው በእቅድና በጥናት እየተሰሩ ነው ወይስ በዘፈቀደ እየተካሄዱ ናቸው የሚለውም አነጋጋሪ ሆኗል። ተጀምረዋል የተባሉት ብዙዎቹ ፕሮጀክቶች እየተንገዳገዱ ሲሆን ቀሪዎቹም ገና ከጅምራቸው የከሸፉ መሆናቸውን ውስጣዋቂዎች ተናግረዋል። የመስኩ ባለሙያዎች ወጣቶችን በትምህርት ደረጃቸውና በችሎታቸው ስራ ለማስያዝና እንዲሁም ስራዎቹ ዘላቂ እንዲሆኑ ለማድረግ በጥናት ላይ የተደገፈ እቅድን በተግባር ማዋል ያስፈልጋል ይላሉ። የለማ መገርሳን ከሚዲያ መጥፋት አስመልክቶ ሰሞኑን በተለያዩ የዜና ማሰራጫዎች የተለያዩ ወሬዎች እየተናፈሱ ይገኛሉ። በአብይና ለማ መካከል ልዩነት መኖሩ ቀደም ብሎ ሲወራ የቆየ ቢሆንም አንድ አክራሪ ብሔረተኛ ድረገጽ ከሁለት ቀን በፊት ባቀረበው ዘገባ ልዩነቱ የቆየ መሆኑን ገልጾ በወጣቶች ደም ስልጣን የመጣው አብይ ለማን ተጠቅሞ ጥሎታል ብሏል። አብይ የወጣቶችን ድል ለግንቦት ሰባት አመራሮች አስረክቧል የሚለው የድረገጹ ዘገባ ለማ ካቢይ እንዲለይ ብዙ ጓደኞች ይመክሩት እንደነበር አስተውሶ ካቢይ ተለይቶ አሜሪካም ሊቀር ከሆነ በኦሮሞ ተወላጆች ዘንድ ከፍተኛ አድናቆትና ተቀባይነትን ያገኛል ብሏል። ሐሙስ ሐምሌ 25 ቀን በካርቱምና በሌሎች የሱዳን ከተሞች በሚሊዮን የሚቆጠሩ ዜጎች የተቃውሞ ሰልፎች ማድረጋቸው የተዘገበ ሲሆን በኦምዱርማን የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ ተኩስ ከፍተው ቢያንስ 4 ሰዎች መግደላቸውን የተቃውሞ ሰልፈኞቹ አስተባባሪዎች ለዜና ምንጮች ገልጸዋል። በስልጣን ላይ የሚገኘው የወታደሩ አገዛዝ ተወካዮችና የተቃዋሚ መሪዎች የጀመሩትን የስልጣን ክፍፍልና ውይይት ለመቀጠል በዚሁ ቀን ተገናኝተው ለመነጋገር ቀደም ብለው አቅደው የነበረ ቢሆንም ወታደሮቹ በሰላማዊ ዜጎች ላይ ባካሄዱት ግድያ ምክንያት የተቋረጠ መሆኑ ታውቋል። የዜጎቻችን ደም እየፈሰሰ ምንም አይነት ውይይት ሊካሄድ አይችልም በማለት የተቃዋሚዎቹ መሪዎች መግለጫ ሰጥተዋል። በስልጣን ላይ ያለው የወታደሩ ክፍል በኤል አቤት ከተማ ለተካሄደው ግድያ የተጠረጠሩ 5 ወታደሮችን ማሰሩን ቀደም ብሎ የገለጸ ቢሆንም እርምጃው ሌሎችን ከመግደል እንዳላገዳቸው ለማወቅ ተችሏል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሆናችሁ ወገኖች ሁሉ በቅድሚያ የከበረ ሰላምታዬ በያላችሁበት ይድረሳችሁ እላለሁ። ያባይን ልጅ ውሃ ጠማው ይላል ያገሬ ሰው። ጥቅም ሳይሰጥ ፍሰቱ የቀጠለውን አባይ መውቀሱ ነው። አባይ በውሃ መጠኑም ሆነ በቆዳ ስፋት መጠኑ ትልቁ ወንዛችን ነው። አባይ የኢትዮጵያን ለማፈር ያጠበና እየጠራረገ ከመውሰድ ያለፈ ጥቅም ለኢትዮጵያና ኢትዮጵያውያን አልሰጣም። በዚህ ደብዳቤ ያባይ ልጅ ውሃ ጠማው ብዬ የጀመርኩት በውሃ አጠቃቀምና ፍሰት መካከል ስላለው ክፍተትና ለመጣጣም ለመጻፍ ሳይሆን ስለ ገቢ መጠንና ህይወት አለመጣጣም ትንሽ ለማለት ነው። የኢትዮጵያ ሚኒስቴር መስሪያ ቤቶች በቁጥር እስከ 20 ይደርሳሉ። ከነዚህ ሚኒስቴር መስሪያ ቤቶች ውስጥ በቀድሞው አጠራር ጦረታ ሚኒስቴር በዛሬው ደግሞ የማህበራዊ ዋስትና የሚባለው አንዱ ነው። ይህ የሚኒስቴር መስሪያ ቤት አገራቸውንና ወገናቸውን በማገልገል በጦረታ የተገለሉ ኢትዮጵያውያንን ያስተዳድራል። የሚኒስቴር መስሪያ ቤት በገንዘብ አቅሙ ከሌሎች ሚኒስቴር መስሪያ ቤቶች የበለጠ ባለድልብ ሀብት ባለቤት ነው። ለረጅም ዘመናት የግምጃ ቤት ሰነድ በሚሉት አሰራር በመንግስት ትልቁ አበዳሪ ድርጅት ነው። በዛሬው ጊዜ መንግስት ተብየው ባለፉት 28 ዓመታት ውስጥ ከማህበራዊ ዋስትና በግምጃ ቤት ሰነድነት የተበደረውን በገባው ግዴታና ወግ መሰረት ይከፍላል ወይስ አይከፍልም ለሚል ጥያቄ ወደፊት የሚታይ ይሆናል። የሚኒስቴር መስሪያ ቤቱ የደለበ መጠን ያለው ገንዘብ እንደሚዘረፍና እንደሚመዘበር ግን በእርግጠኝነት መናገር ይቻላል። ማረጋገጫውን በተጨባጭ መመልከት የሚቻለው በዚህ ሚኒስቴር መስሪያ ቤት ስር በጥሮታ የተገለሉ ወገኖች ህይወትን በመመልከት ነው። የኢትዮጵያ ጥሮተኞች ዛሬ ያባይን ልጅ ውሃ ጠማው ብለው ቢናገሩ ሲያንሳቸው እንጂ የሚበዛባቸው አይሆንም። ጥሮተኞች የምትከፈላቸው የጥሮታ ክፍያ በየለቱ እያሻቀበ የሚሄደውን የኑሮ ውድነት መቋቋም ተስኗቸዋል። ተርበዋል፣ ታርዘዋል፣ በድህነት እየማቀቁ ነው። ኑሯቸው ከእጅ ወደ አፍ ከሚሉት ህይወት በታች መሆኑ በተጨባጭ ይታያል። የዕለት ጉርሳቸውን ማሟላት ተስኗቸዋል። ወደ ተጨማሪ ሥራ እንዳይገባም አቅም ደክሟል። አማራጫቸው ወደ ጎዳና እየወጡ መለመን ብቻ ከሆነ ውሎ አድሯል። ኢትዮጵያን የገደሏት፣ የዘረፏት፣ የመዘበሯት፣ የሚንደላቀቁባት፣ ያገለገሏትና የጠቀሟት ደግሞ የሚገፈተሩባትና ወደ ዳር የሚወረወሩባት አገር መሆኗ በቁጭት የምናስታውሰውና ዛሬም በዓይናችን የምንመለከተው የቆሸሸ ታሪካችን አካል ነው። የኢትዮጵያ ጦረተኞች በድህነት እየማቀቁ ያሉት የሚከፍለው ገንዘብ አጥቶ አይደለም። ጦረተኞች የሚከፈለን ገንዘብ ሊያኖረን አልቻለም ሲሉ መንግስትን መለመናቸው አይደለም፣ ወይም ከመንግስት ካዝና ወጥቶ ይሰጣን ማለታቸውም አይደለም፣ መንግስትንም ደጉመን ማለታቸው አይደለም። የሚኒስቴር መስሪያ ቤቱ የደለበ ገንዘብ ምንጩ የዛሬዎቹ ጦረተኞች በስራ ዘመናቸው ከደሞዛቸው እየተቆረጠ ወደ ካዝና የፈሰሰ አንጡራ ሀብታቸው በመሆኑ ነው። ወያኔ ኢህአዴግ ለጦረተኞች አዛዥ ናዛዥ ሆኖ ለመንግስት ሰራተኞች የሚያደርገውን የጭማሪ ወቅት ጠብቆ ነው ለጦረተኞች የሚወረውረው። ይህ ፍጹም አግባብ ያልሆነ ነው። ዛሬ በዚህ የኑሮ ውድነት በከፍተኛ ደረጃ እየተጠበሰ ላለው ጦረተኛ በረሃብ ከመሞታቸው በፊት ሊደረስላቸው ይገባል እላለሁ። አገሩንና ወገኑን አገልግሎ በጡረታ የተገለለ አቅመ ደካማ መራብ፣ መጠማትና መታረዝ የለበትም። ወደ ጎዳና ለልመና መውጣትም የለበትም ሲሉ መልእክታቸውን ያደረሱን የሻው በየነ ከኮተቤ ናቸው።
ሰላም የፍኖተ አዘጋጆችና አቅራቢዎች እንዲሁም አድማጮች፣ የኢሃፓ ወላጆች አባላትና የዓለማው ደጋፊዎች፣ ከነገር ሁሉ መቅደም ያለበት የሀገር ጤና፣ የሀገር አንድነት መሆኑን ታዋቂ የሆኑ የዓለማችን የፖለቲካ ተመራማሪዎች አስረዳሉ። ቀደም ባለው ጊዜ በስፋት ታዋቂነትን ያተረፉ ፈላስፋዎች ዘሚቶቹ ስለ ሀገራት ምስረታ ሲያስረዱ በአንዳች ገናና ኃይል ወይም በፈጣሪ እንደተመሰረቱ ሲፈላሰሙ፣ ሌሎቹ ደግሞ የሰው ልጅ በስሜቱ የመሰረታቸው መሆናቸውን ለማስረዳት የዳኩሱ መጻፍን ማሳተማቸው የሚታወስ ሲሆንም ሐሳባቸው ግን ውሃ የማይቋጠር ነው። ከግጭትና ከጦርነት ውጪ የተመሰረተ አንድም ሀገር ስለማይገኝ የፈላስፎቹን ሐሳብ ከተራስተያየት ባለፈ እንደ ሳይንሳዊ ማስረጃ መጥቀስ ከስህተት ያደርሳልና መጠንቀቅ ያስፈልጋል። ኢትዮጵያም ግጭቶችና ጦርነቶች በሺዎችን በሚቆጠሩ ዓመታት የተካሄደባት ስትሆን በበርካታ እቶነታቶች ተፈትና ነጥራ የወጣች ለመሆኗ የታሪክ ድርሳናቷ ይመሰክራሉ። ሀገርን በጫጫታና በወሮበሎች ትርምስ ማፍረሽ ቅዠት ብቻ ነው የሚሆነው። ዛሬ ሀገራችን ኢትዮጵያ ከዛሬ 40 ዓመት በፊት ከተባለው በከፋ ሁኔታ የብሔረሰቦች እስር ቤት ሆናለች። በበኩሌ ዘመነ መሳፍንት እየተባለ ከሚጠራውም በከፋ ሁኔታ ላይ ትገኛለች ለማለት እደፍራለሁ። በተሰመረው የቋንቋ መስመር ሁሉም በየቀየው እየነደፈ የህዝብን ሀብት በማናለብኝነት እየዘረፈ የዛሬ 29 ዓመት በይፋ ከተመሰረተው ዘራፊና በዝባዥ መደብን ተቀላቅሏል። ወያኔ በአሜሪካና በሸሪኮቿ ሚኒሊክ ቤተ መንግስት እንደገባ አርሶ አደሩን ነጻ እንደሚያወጣው ሲቀጣጥር የነበረው ውሎ አድሮ አርሶ አደሩን ለጉስቁልና መዳረጉን ተያያዘው። ዛሬ የዘረኛው አገዛዝ ቁንጮች ብቻ ሳይሆኑ በዝቅተኛ ደረጃ የሚገኙት ሳይቀሩ በቢሊዮንና በመቶ ሚሊዮኖች የሚቆጠር ሀብት ባለቤቶች መሆናቸውን ፀሐይ የሞቀው ህዝብ ያወቀው ሀቅ ነው። የቁንጮቹ ልጆችና ዘመድ አዝማዶች በመቶ ሚሊዮን የሚቆጠር ገንዘብ መቁጠር ከጀመሩ ዘመናት ተቆጥረዋል። የዘረኛው አገዛዝ ኮርቻ ላይ ፊት ያለው ኦሁዴድ የተባለው እንደ አባዱላ በመሰሉ የሻቢያ መርኮኞች የተመሰረተ የቁጭ በሉ ድርጅት የህዝብ ሀብትን የዘረፉ የሰረቁ የመዘበሩትን እየሾመ እንጂ እየሻረ በህግ እንዲጠየቁ አለማድረጉ ዘረኛው አገዛዝ ከነግፉና የገለማ ጸረ ህዝብ ባህሪው ለመቀጠል መወሰኑን ሳይደበቅ በይፋ በአዋጅ ተነግሮን እኛው ራሳችን ትግላችንን አላላንና ለወሽካታዎች መንታ አምላሶች ተደለልንና ጣዖት እየጠረቡ ማምለክ ኃጢአት መሆኑን ዘነጋ ነውና ለባዶ ዶክተር ፕሮፌሰሮች አጎብደን ጫማቸው ስር ተደፍተን ስንነሳ ሀገራችን ኢትዮጵያ በጭንቅ ተይዛ ስትቃስ ታየናል። ህዝብ ግፍ በፈጸሙበት ሀገሩን ግጠው የበሉትን የአፈ ታሪክ የማናቆሪያ መርዛቸውን እንደ ቀትር ባብ ረጭተው ለዓለም በምሳሌነት እየተጠቀሰ የነበረውን የህዝብ አንድነት ያፈለሱትንና አሁንም የህዝብ ደም እንደ ጎርፍ እንዲፈስ ያደረጉትን ሹመት በሹመት ሲንበሸበሹ ሲታይ አገዛዙ ያው የምናውቀው ዘረኛ ሀገር አጥፊ አንድነት አፍላሽ ለመሆኑ ጠንካራ ማስረጃዎች ናቸው። ኔቴክ ተጋለጠ። ዛሬም እየተመረ የሚገኘው የሀገር ማጅራት መቺ በመተባለው በተራሌባ አዜብ ጎላ መሆኑ ሲታሰብ የኔቴክ ጉዳይ ከጅቡ ወደ ጉማሬው መሆኑ ነው። በረከትና ታደሰ እንደታሰሩ ሁሉ አባዱላና ወንድሞቹ ሰባሃት ልጆቹና ሎሌዎቹ ለማ አብይና የግፍ ግብራበሮቻቸው ኃይለ ማርያም ሽፈራው ሽጉጤና በግፍ የተጨማለቁ ቢጤዎቻቸው ወዘተ ለምን ለህዝባዊ ፍርድ አልቀረቡም ብሎ መጠየቅ አግባብ ቢሆንም እባጭ በእባጭ ምልጭ ወይም በዛገ በቆሸሸ ምልጭ አይበጣም በሚለው በወገኖቼ የጋሞች ምሳሌ ያነጋገር በመጥቀስ አግባብ ያለው ምላሽ ይሰጥልኛል የሚል እምነት አለኝ። በዚህ ወቅት በሀገራችን ኢትዮጵያ ንጹሃን በጥይት በካራ በገጀራ በዱላ ወዘተ እየተገደሉ ሰዎች ተፍታቸው ከተቀበረበት አርደው ካፈጁበት ችግሩንም ደስታውንም ካዩበት አፋቸውን ተፈቱበት ቋንቋ ተፋተው ንብረታቸው እየተዘረፈ ቤቶቻቸውና ድርጅቶቻቸው በእሳት እየጋዩና እየፈረሱ ቤቶቻቸው እየተደፈሩ ቤተክርስቲያኖቻቸው እየተቃጠሉ እየተሰደዱ ነው። ይበልጥ የሚሰቀጥጠው ወገኖቻችንን ከኖሩበት ቀይ ተፈናቅለው ሲሰደዱ በአግባቡ የተዘጋጀ መጠለያ ማዘጋጀት አለመቻላቸው እንዲህ መሰሉ ግብ አገዛዙ በቀጥታ ተጠያቂ ነው። ዛሬም የዘረኛው አገዛዝ የፖለቲካ ቅኝት ጸረ አማራ ነው። ኦነግ የተባለው ጽንፈኛ የግንጠላ ቡድን በወለጋ ባንኮች ዘርፎ በመቶዎች የሚቆጠሩ ዜጎችን ጨፍጭፎ ከየፖሊስ ጣቢያው መሳሪያዎች ዘርፎ በሺዎች የሚቆጠሩ ዜጎችን አፈናቅሎ በጉጂ ጌዲዎችን ገድሎና አፈናቅሎ በሻሸመኔ ክብሩን የሰው ልጅ ዘግዝቆ ተክሎ በሰሜን ሸዋ በአጣዬና አካባቢው አሸባሪ ኃይሉን የአገዛዙ ጦርን የደንብ ልብስ አልብሶ የበርካቶችን ደም አፍስሶ ቤተክርስቲያንን አቃጥሎ በጁሃር በሕዝቅኤል ጋቢሳና በመሳሰሎቻቸው የእርስ በርስ ግጭት ጋባዥ ቅስቀሳዎች እያካሄደ ወዘተ የቡድኑ ቁንጮች በህግ አለመጠየቃቸውና በሰላማዊ መንገድ የአማራ ህዝብ መብትን ለማስከበር የሚንቀሳቀሰው አብን እንዲሁም አዲስ አበባን ከተቃጣባት የጽንፈኞች ሴራ ለማዳን የተቋቋመው የአዲስ አበባ ባላደራ ኮሚቴ ለማጥፋት አባላቶቻቸውን እያሳደዱ የማሰሩ ዘመቻን ስናይ የሀገራችን ህልውና አስከፊ ሁኔታ ውስጥ እንዲገባ እየተደረገ መሆኑን መገንዘብ ያስችላል። በቅርቡ በመላው ሲዳማ በተካሄደው ግድያ ቤተክርስቲያን ማቃጠል ንብረት ዘረፋ የመኖሪያና የንግድ ቤቶች ቃጠሎና ውድመት ጀርባ ያሉ በወያ በኦነግ በኦዴፓ አስተባባሪነትና በሲዳማ የተለያዩ የፖለቲካ ቡድኖች አቀነባባሪነት መካሄዱን አድማጮች በትኩረት ሊያዩት የሚገባ ነው። የወያኔው ኮሎኔል አፉ ከኛ ልቡ ከነኛ እንደሆነ ኮርቻው ላይ ፊት ከማለቱ ቀድሞ ኢሃፓ ሰውየው በዘረኝነት ተመርዞ ያደገ ከመሆኑም በላይ በርካቶችን እየሰለለ ያስገደለ ያፋሰረና ያሰቃየ በመሆኑ በፎፍሬ ሊወጣው እንደማይችል ደጋግሞ እየተናገረው ደረሰና የኦነግና የወያኔ ቡችላ መሆኑን እያየን ነው። ከስልጣን መውረዱና የእስር ትዕዛዝ የተላለፈበት ጌታቸው አሰፋ ከጅጅጋ እስከ አሶሳ ከቄለም እስከ ሸዋሮቢት ከያቤሎ እስከ ራያ ከሐዋሳ እስከ ሻካ ሴፕቲ ኮልቀይት እስከ ሐመር ወዘተ እየተፈሰቱ የሚገኙ ሽብሮችን እያስተባበረ ለመሆኑ በበኩሌ አልጠራጠርም። አረመኔው ጋጠወጡ ስብሃት፣ ዘራፊው አባይ፣ ተንኮለኛው ስዩም ወዘተ መቀሌ መሽገው በቅጥር አሸባሪዎቻቸው ደማችንን እያፈሰሱ መሆናቸውንም አለመጠራጠር ሞኝነት ነው። የኢትዮጵያ ህዝብ ጥያቄ የዘረኛው አገዛዝ የቧልት ምርጫ ይካሄድ አይካሄድ የሚል ለ29 ዓመታት እየተሟዘዘ የመጣም ሳይሆን ዘረኛው አገዛዝ ከነፍልፈሎቹ ይወገድ፣ በምትኩ ሁሉን ያሳተፈ ጊዜያዊ ህዝባዊ የሽግግር መንግስት ይቋቋም የሚል ነው። በዚህ ወቅት የህዝብን ጥያቄ ወደ ጎን ትተው ከዘረኛው ቡድን ጋር አብረውና ተቃቅፈው ሲጠሯቸው አቤት ሲልኳቸው ወዴት የሚሉ የስልጣን ጥመኛ በሆኑ ግለሰቦች የሚዘወሩ ድርጅቶች አንድ ላይ ሰብሰብ በሉ ተብለው ጀሚሱ በአንድ ቅርጫት ውስጥ እየገቡ ቢሆንም ሌሎቹ ደግሞ ከስማቸው በላይ የሚመዘገብ በማጣታቸው ሲደናበሩ እያየው ሁሉም ተደማሪ ይባሉ ተቋሚ አንድ ላይ ቢጨፈለቁ መርፌ ሲበሰብስ ማረሻ አይሆንም እንደሚባለው ያሉ ናቸውና ህዝብን በጅቦች ሊያስበሉ ያደፈጡ መሆናቸውን በማየት አታወናብዱን ብሎ ፊት ለፊት መናገር ይገባናል። ትግላችን በሀገራችንና በህዝብ ላይ እያደረሰ ያለውን መከራ ለማስወገድ ነውና ቅንጭብ ተቋሚ ድርጅቶች ለዘረኛው ገዢዎች ጎንበስ ቀና የሚሉትን እያጋለጥን እርቃናቸውን እናቀር። የህዝብ እንባ የሚታበሰውና የሚደርቀው ዘረኛው አገዛዝ ሲወገድ ብቻ ነው። ዘረኛው አገዛዝ ግፍ በግፍ ላይ እየደረበ የአገዛዝ ልጓሙን እያጠበቀ የግፍ ዘመኑን ሊያራዝም ስለሆነ በአንድነት ቆመን በህብረት ታግለን እናስወግድና ሀገራችንን በእጃችን እናስገባ እያልኩ ደብዳቤን ቋጫለሁ ሲሉ ደብዳቤያቸውን ያደረሱን የዘውትር ደንበኛችን ጸጋዬ ዶርዜው ናቸው ከሽሮ ሜዳ አዲስ አበባ።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ነማስቴ ብዬ ልጀምር። ሰላም ለሁላችንም፣ የምትመቸን ጊዜ ይምጣ። እድላችን ሆኖ ጨካኝ ነፍሰ ገዳይ መሪዎች ወደን ባይሆንም ስልጣን ይዘው ሲጋልደቡን ቆይተዋል። ያለፈው ዓመት የመጣው ኮሎኔል አብይ በጨሌ ምላሱ አማካሪዎች በሰጡት መመሪያ መሰረት አማሎና ደስክሮ ድጋፍ ከብዙዎች ቢያገኝም ሳይውል ሳያድር እንዳላችሁት ራሱን አጋለጠ። ውሸታም ነው ግን ኢህአዴግን ላስቀጥል ነው የመጣሁት ብሎ ቅጭን ሲነግረን አሰማያል ነው እኛው ነን። በተለይ ይህ ምሁር ተብዬ ክፍል ምን እንደነካው እንጃ፣ በጠራራ ፀሐይ በሚያሳዝን ደረጃ ተጃጅሎ አገሩን ጎዳ። ጽንፈኞችን ከያሉበት ሰብስቦ ሲያቅፍና ሲያሰማራን በቂ ምልክት ባገኘን ነበር። ያው ጌዲዮ፣ ቡራዩ፣ ሌሎችም መከሰታቸው አልቀረም። አብይን ለስልጣን ያበቁት የህዝብን ትግል እንዲያፈን ነው። ትግሉ ወደ ድል ደርሶ የሽግግር ሂደት እውን ሆኖ ብሔራዊ መንግስት ህዝቡ ካገኘ ጥቅማችን ለአደጋ ይጋለጣል፣ ኢትዮጵያን በሌጣ መጋለባችን ያከትማል ያሉና ወያኔንም ከፍጹም ውድቀት ለማዳን የፈለጉ አሜሪካኖችና አረቦች እግረ መንገዳቸውንም ሻቢያን ለመጥቀም አብይን መርጠውና ሰልጠን አድርገው ጫኑብን፣ ዘረኝነትን አስቀጠሉብን። አሁንም ቢሆን አብይና ጭፍሮቹ አገር እየናጡ አካባቢውን ወደ ባሰ ቀውስና የርስ በርስ ጦርነት እየወሰዱ መሆናቸውን ቢረዱም የሚመቻቸው መጋዣ ገና ስላላገኙ ይህን መጋዣ መጋለቡን ቀጥለውበታል። የህዝብን ትግል ማፈኑን ተያይዘውታል። ቅጥረኞቻቸውም መርህ ያሉትን ሁሉ አሽቀንጥረው ጥለው ለአብይ ሰግደዋል። ማንም ዜጋ ባለው ህግና ሁኔታ ምርጫ ማካሄድ ለአብይ ማጎብደድ መሆኑን እያወቀ ምርጫ በሚል ደፋ ቀና እያሉ ናቸው። አብን የተባለው ራሱ ይህን የወያኔ ምርጫ የደገፈ ሲሆን ተለጣፊውን አዴፓን እደግፋለሁ ሲል በይፋ ነገር አለሙ እንዳልገባው ወይም ይዘቱ ያው የነሱ እንደሆነ አጋልጧል። እኛም ነቅተናል ያሉት በዚህ ሁሉ አልተደናገሩም። ቀድሞም የህዝብ ድርጅት ነን ባዮቹ የባዕድ ቅጥረኛ የሻቢያ ምንጣፎች መሆናቸውን አውቀው ነበርና ነው። ፍኖተን የምናመሰግናት በጊዜው ተገቢውን መረጃ እየሰጠች ጠንቀቅ ያገሬ ሰው ስለምትለን ነው። ይሃፓ ብቸኛ ተቃዋሚ ሆኖ የደረሰበት ውግዘት ቀላል አልነበረም ግን ሀቁ ትክክለኛነቱን አረጋግጧል ዘረኝነት ሰፍኗል አብይም ግብዝና በስልጣን ጥም የጦዘ በመሆኑ በጋራ ተነስተን በትግል ካላስወገድነው እንደ መንግስቱና መለስ የቅርብ ጓደኞቹ ላይም ተነስተው የለየለት አምባገነን መሆኑም አይቀሬ ነው ሲሉ ደብዳቤያቸውን ያደረሱን ሩፋኤል ጌታቸው ከሙምባይ ህንድ አገር ናቸው
የተከበራችሁ ፍኖቶች ሰላምታዬ ካለሁበት ቦታ ይድረሳችሁ ሁላችንም የወጣነው ከየእናቶቻችን ማህፀን ውስጥ ነው ለዘጠኝ ወራት በማረከሙን ወለዱን አጠቡን አበሉን ሳሙን አቅፈው አሳደጉን በዚህ ምክንያት እናቶቻችንን ከማንም ማስፈልጠን እንወዳቸዋለን እንደዚሁም ማገር እናት ናት እትብታችን የተቀበረው በእርሷ ውስጥ ነው ከመሬቷ እህሎች በቀሉልን በልተን አደግን ከእርሷ ምድር የሚወጣውን ውሃ ጠጥተን አደግን ወተትና ምግብ የሚሰጡን ከብቶቻችን የሚግጡትና የሚጠጡቷ የሚገኘው ከዚያችው ምድር ነው የምንተነፍሰው ጥሩ አየር የሚነፍሰው በእርሷ ውስጥ ነው ስንሞት የምንቀበረው በእርሷ ውስጥ ነው ስለዚህ ውድ አገራችንን የእናቶቻችን ያህል እንወዳታለን አገር ደግሞ የጋራ ናት ቸሩ አምላካችን ሲፈጥረን የዚያችን ፍሬ እኩል እንድንካፈል ነው እንደፈለግን በነጻ ተዛውረን ተርተን እንድንኖርባት ነው ይሄ ሁሉ በጣም ግልጽ ይመስለኛል ከፋም ለማም የብዙ ሺህ አመታት የጋራ ታሪክ ያለን ህዝብ ነን ዛሬ ግን በተግባር የምናየው ሌላ እየሆነ አስቸግሮናል ብዙ የአፍሪካ ሀገሮች ዲሞክራሲያዊ ስርዓቶች እየገነቡ በሰላም ሲኖሩ እኛ ለምን ወደ ኋላ እንደምንቀፍ መለከት እጅጉን አዝናለሁ መንፈሳዊ ቅናት የሚያድርብኛል ሐሳብና ጭንቀት ውስጥ ይከተኛል ተያይዘን ከምንጠፋ ተያይዘን ብንነሳ ይቀላል ስለዚህ ውድ ሀገራችንን ከጥፋትና ህዝባችንን ከመከራ ለመሰወር ያንዳንዳችን የምንችለውን ያህል አስተዋጽኦ እንድናደርግ በፈጣሪያችንና በልጆቻችን ስም አደራ እላለሁ እግዚአብሔር ይታረቀን የጌታችን በረከት አይለየን አሜን ኢትዮጵያ የማናት መጠየቁስ እንዳትሉኝ ኢትዮጵያ የሁሉም ዜጎቿ እኩል አገር ናት እንኳን ለዜጎቿና በፖለቲካም ሆነ በሃይማኖት ምክንያት ከየአገሮቻቸው ተሰደው የመጡትን በሙሉ እጇን ዘርግታ በመቀበልና በማስተናገድ የታወቀች ቅድስት አገር ናት በመጽሐፍ ቅዱስ በቅዱስ ቁርአንና በታሪክ መዘክሮች በግልጽ የተቀመጠ ሐቅ ነው ዛሬ ግን ፌደራላዊ ስርዓት የተዘረጋው ጎሳና ቋንቋ ብቻ መሰረት በማድረጉ ምክንያት ብዙ ግጭቶች እየተፈጠሩ ይገኛሉ ከ80 በላይ ጎሳዎች በሚኖሩባት ሀገር ለሁሉም ዜጋ ተስማሚ የሆነ ስርዓት መዘርጋት የግድ ይላል ይህን አስፈላጊና አንገብጋቢ ጉዳይ በተመለከተ እንደ ብዙዎቹ ግልጽ ስምምነት ላይ መድረስ እጅግ ያስፈልጋል ብዬ አምናለሁ ምን አይነት ኢትዮጵያን እንፈልጋለን ሰላም የሰፈነባትና ዜጎቿ በነጻ እየተዛወሩ የሚኖርባት የሚነግዱባት ወዘተ አገር ፍትህ ያልተዛባባት ድህነትና በሽታ የማይፈራረቁባት የሁሉንም ዜጋ እኩልነት የምታረጋግጥ ዲሞክራሲያዊ አገር ከመሪዎች ምን እንጠብቃለን? በመጀመሪያ ከየት ተነስተን የት እንዳለን አለመርሳት ያስፈልጋል። አምባገነናዊ አገዛዞችን አስወግዶ ዲሞክራሲያዊ ስርዓት ለመገንባት ዜጎች ከፍተኛ መስዋዕትነት የከፈሉባት አገር ናት። አሁን ደግሞ የለውጥ ጭራ ፈነጠቀ ተብሎ ታላቅ ተስፋ በተጣለበት ወቅት ሁኔታዎች እየተባባሱ የመጡበትን ምክንያቶች በግልጽ መረዳት ያስፈልጋል። ህገ መንግስቱም ሆነ መንግስት ገና በትክክለኛው የህዝብ ተሳትፎ ወይም በዲሞክራሲያዊ ስርዓት አለመቋቋማቸውን መርሳት ከባድ ችግር ውስጥ ይከተናል። አሁን ያለው መንግስት ጊዜያዊ ባላደራ እንደመሆኑ መጠን ነፃ የሆነ አገራዊ ምርጫ እስከሚካሄድ ድረስ በተለይ በሚከተሉት ሐሳቦች ዙሪያ ከፍተኛ ትኩረት ቢያደርግ የሚጠቅም ይመስለኛል። የዜጎች ደህንነትና እኩልነት መጠበቁን ማረጋገጥ የሽማግሌዎችን የሃይማኖት አባቶችና የምሁራንን ምክር መስማት አገርና ሕዝብ ማረጋጋት የሽግግሩን ሂደት ማስተካከልና ተሳትፎ መጨመር አስፈላጊ ተቋማትን ማቋቋምና ማጠናከር ጥርታዊ ፍትሃዊ የሆነ ነጻ አገራዊ ምርጫ ማመቻቸት ከሽማግሌዎችና ከመንፈስ አባቶች ምን ተጠብቃለን? አገሪቷ ለስንት ሺህ ዓመታት በሰላምና በነጻነት ሲኖርችው ባረጋውያንና በሃይማኖት አባቶች ምክርና ጸሎት ነው። እውቀት ጸጋና የህይወት ልምድ ያለው በእነሱ ዘንድ ነውና አሁንም ውድ ሽማግሌዎችና የሃይማኖት አባቶችን አጥብቄ የምለምነው የአገሪቷ ታሪክ እንዳይዛባ ሐቁን እንዲመሰክሩ ድር ቢያድር አንበሳ ያስር የሚለውን መርህ እንዲያስታውሱ በጭቁን ህዝባችን መሃል ምንም አይነት ጥል እንዳልነበር እንዲመሰክሩ በከንቱ ፖለቲከኞች ቅስቀሳ በተጋጩ ወገኖች መሃል እርቀ ሰላም እንዲያወርዱ ሰላም እርጋታና እድገት ይሰፍን ዘንድ ለመንግስት አስፈላጊውን ምክር እንዲለግሱ ለሀገራችን አንድነትና ለህዝባችን ደህንነት ጸሎታቸው እንዳይለየን ከምሁራንና ባለሙያዎች ምን እንጠብቃለን? እድሜ ለተፈራረቁት አምባገነን መንግስታት ኢትዮጵያ ያሳድጉኛል በማለት በሌላት አቅም ለፍታ ያስተማረቻቸው ብርቅ ልጆቿ በጥይቶች ረገፉ። ከተረፉት መሃል ደግሞ ብዙዎቹ እንደ ባራሽዋ ባለም ተበትነው በስደት ላይ ይገኛሉ። አሁንም ተስፋ መቁረጥ አይኖርብንም። ከያለንበት ሆነን ለሀገራችን ሰላምና እድገት የምንችለውን ሁሉ አስተዋጽኦ ከማድረግ መቆጠብ አይኖርብንም። ያገሩን ሰርዶ ባገሩ በሬ ተብሎ የለ። በእህል ማምረቻ በአካባቢው አየር ብክለት መከላከያና ማቋቋሚያ አስፈላጊ ቴክኖሎጂዎች ማሳደግ በወንዞቻችንና ሐይቆቻችን ጥበቃ በሰዎችና እንስሳት ጤናዎች አጠባበቅ ወዘተ ላይ በቶሎ ካልተባበርን አገራችን ምድረበዳና ህዝባችን ጉደተኛ ሆኖ እንዳይቀሩ እጅግ በጣም ያሳስበኛል። የተማረ ሰው ቃል ኪዳኑን መጠበቅ ይኖርበታል። አለመዋሸት ሐቁን መመስከርና ሳይንሱን ማስተማር ይጠበቅበታል። በሙያው ሰርቶ ማድረስ ስለሚችል ህዝባችንን መታደግ እንጂ በክፉ ነገር ላይ መጣል ከቶ አይጠበቅበትም። አገሪቷ ለፍታ ያስተማረችው ልጆቿን እንዲከፋፍሉና እንዲያስተናክሉ ሳይሆን በእውነተኛ መንገድ እንዲሄዱና እንዲታደጓቸው ነው። ከወጣቶችስ ምን እንጠብቃለን? ከሁሉም በላይ የሚያሳስበኝ የአሁኑ ወጣቶችና የመጪው ትውልድ ዕጣ ፈንታ ነው። ግጭቶች እየተበራከቱ ናቸው። በሰላም ወጥቶ መግባት አጠራጣሪ እየሆነ ነው። አየሩ እየተበከለ ነው። መሬቶቻችን ጠፍና ምድረበዳ እየሆኑ ናቸው። ስለዚህ ለወጣቱ ትውልድ የሚከተሉትን ምክር ስለግስ ትህትና በተሞላበት መንፈስ ነው። ተስፋ አትቁረጡ። ራሳችሁን ጠብቁ። በባልንጀሮቻችሁ ላይ አትጨክኑ። ራስ ወዳድነት እንዳያሸንፋችሁ። የሀገራችሁን ትክክለኛ ታሪክ ጠንቅቃችሁ ለማወቅ ሞክሩ። አገር መገንባት፣ አንድነት ማጠናከርና ድንበራችንን ከውጭ ጠላቶች መከላከል ቀላል ትግል አልነበረም። አባቶቻችን፣ አያቶቻችንና ቅድመ አያቶቻችን አጥንታቸውን ከስክሰውና ደማቸውን አፍስሰው ነው ነፃ አገር ያስረከቡን። ለእኩልነት መታገል እጅግ ያስፈልጋል። ስለዚህም ነበር እልፍ አላፍ ወጣቶች ለመሬት ላራሹና ለመደብ እኩልነት ከፍተኛ የህይወት መስዋዕትነት የከፈሉት። ዘርና ጎሳ አትለዩ። አምላካችን በአምሳሉ የፈጠረን አንድ ህዝብ ነን። እኛ ልጆች በነበርንበት ወቅት ሆነ በትግል ውስጥ እያለን ዘርና ጎሳን ለይተን አናውቅም ነበር። እያንዳንዱ ግለሰብ መታየት ያለበት በማንነቱ ብቻ ነው። ትግላችሁ ለሁሉም ዜጋ ዲሞክራሲና እኩልነት እንጂ ለጭቆናና ለመጠፋፊያ እንዳይሆን ብርቱ ጥንቃቄ ማድረግ ይኖርባችኋል። ከሁሉም የሚቀድመው ሰላም ነውና ሰላም ፈጣሪዎቹ ነው። ዋናው ጠላታችን ረሃብና ችጋር ስለሆነ እርሱን ለማጥፋት እንነሳ። በስራ ፈጠራና አገራዊ እድገት ላይ እንረባረብ። የምትኖርባትን ምድርና አየሯን ተንከባከቡ። ይህን ካደረግን ምድራችን እንኳን ለእኛና ለሌሎቹ ትተርፋለች። ቸሩ አምላካችን ከመከራ ይሰውራችሁ። ከሁሉም በላይ ግን ህዝባችንና አምላካችን አለ። ህዝቤ ሆይ ሁላችሁንም እጅግ አድርጌ ወዳችኋለሁ አከብራችኋለሁ። በሁሉም ያገሪቱ ክፍሎች ዞር ያይቻለሁ። በሙያዬም ትንሽ አስተዋጽኦ አድርጌያለሁ። ደግ ህዝብ፣ እንግዳ ተቀባይ፣ ፈሪሃ እግዚአብሔር በየአምልኮቱ ያደረበት ነው። በየቦታው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው የህዝባችን ችግር ተመሳሳይ ነው። ዋናው የዲሞክራሲ አስተዳደርና ሰላም መጥፋት ነው። ምድራችን በጠፍነት እየተጠቃ ከመሆኑ በስተቀር ሰፊ ነው። ለሁሉም የሚሆን ከዚያም የሚተርፍ ሰላም ካለ የአየሩን ብክለትና መሬቱንም ጠፍነት ልንከላከል እንችላለን። ደጉ ህዝቤ ሆይ ለብዙ ሺህ ዓመታት የምትታወቀው በደግነትህ በአንድነትህ ነው። አሁንም በማንም በምንም እንዳትታለል። በዘር በጎሳና በሃይማኖት እየተከፋፈልክ እርስ በርስ አትባላ። በአንድ ላይ ሆነህ ኑሮህን አሸንፍ። በህብረት ቆመህ ድንበርህን ከውጭ ጠላት ተከላከል። ከክፍፍላችንና ከጥፋታችን የሚያተርፈው ሰይጣንና የውጭ ወራሪ ጠላት ብቻ ነው። እስካሁን ድረስ በአንድነትህና በእግዚአብሔር ኃይል ጸንተህ ጠብቀህ ቆይተሃል። አሁንም በዚያው ቀና መንፈሳዊ መንገድ ቀጥል። ለልጆችህና ለልጅ ልጆችህ ሰላም የሰፈነባት አገር አውርስ። የቸሩ ፈጣሪያችን በረከት ሳይለየን የውድ አገራችን አንድነትና የህዝባችን ደህንነት ይጠብቅልን ዘንድ በአንድ ላይ እንጸልይ። ንስሐ ንግባ። ጌታ ይታረቀን። ዶክተር በቀለ ገሰሰ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አንድ ዝግጅት ክፍል። በዛሬው ደብዳቤ ለአድማጮቻችሁ ማካፈል የፈለኩት ጉዳይ ተደጋግሞ በስፋት የተነገረ ቢሆንም የገጣሚ አሊ ሁሴንን የግጥም ርዕስ ተበድሬ ከመሞቴ በፊት ኢሃፓ ነበርኩና በፓርቲው ላይ የሚረጨውን ውዥንብር ለማጥራት የበኩሌን ለፍኖተ አድማጮች ለማጋራት ነው። ኢሃፓ ለምን ተመሰረተ የሚለው ጥያቄ በሚገባ ተብራርቶ የቀረበ ይመስለኛል። ለመጨመር የሚፈልገው የአጼው ስርዓት ከፋሽስት ጣሊያን ወረራ በኋላ የስርዓቱ አማካሪና ከከፍተኛ እስከ የበታች የሹመት እርከኖች ተሰይመው የነበሩት ለፋሽስት ጣሊያን አድረው አገራቸውንና ወገናቸውን ሲወጉ የነበሩ ከሃዲ ባንዳዎች ነበሩና የአጼው ስርዓት የአርበኞች ተቃውሞ ይሰነዘረበት ነበር። ከባንዳዎች ባልተናነሰ ከሹመት ቡኩኖች በየስርጓጡ ተኝተው የከረሙትም መቋደስ ችለው ነበር። የአጼው ስርዓት ከፍተኛ ጀብዱ የፈጸሙ ትመጥር አርበኞችን ግን በስልት በማግለል በዝዋይ፣ በጨንቻ፣ በጎሬ ወዘተ በግዞት እያስተቃየ በርካታ አርበኞችን ገድሏል። ለአብነት ያህል እነታከለ ወልደ ሐዋርያን በላይ ዘለቀን በተክለ ሐማት አደባባይ በስቅላት ገድሏል። በተቃራሪው ከሃዲዎችን መሰብሰቡንና ርስትና ጉልት መሸለሙ የስርዓቱን ማንነት በሚገባ አጋልጦታል። ባንዳዎችና ቡኩኖች የጋራ የሆነ ማንነታቸውን የሚገልጽ እንደ እንስሳ ጫማ የሚያስልስ ባህሪ አላቸው። ባንዳዎች ለሆዳቸው የሚያድሩ፣ ለነሱ ህዝብና አገር ማለት ሆዳቸው ነው። እንዲህ ያሉት በፋሽስቱ ወታደራዊ ስርዓትና አሁን በተፈነው ዘረኛ አገዛዝን ባንዳን እንዳጋፈስ መጋለቡን አይተናል። አሁንም እያየን ነው። ባንዳ ሀገርንና ህዝብን የፈጃ አጥፊ ነው። ማንኛውም በባንዳ በአንጃ በአጠቃላይ በአድርባዮች የታጀበን በመንግስትነትም የሚሰየም ቡድንን ህዝብ ይጠለዋል ይጸየፈዋልም። የአጼውን አገዛዝ ለመገርሰስ ካበቁት ምክንያቶች አንዱ ለሀገራቸው ሉዓላዊነትና ለወገናቸው ክብር ደማቸውን ያፈሰሱ አጥንታቸውን የከሰከሱ አርበኞችን አግልሎ ባንዳዎችን በማቀፉ መሆኑን ሊጠቀስ የሚገባው ነው። በ1966 ዓ.ም በወረሃ የካቲት በኢትዮጵያ ምድር ከጫፍ እስከ ጫፍ በአጼው ስርዓት የተጨቆነውና የተበዘበዘው ህዝብ እንቢ አልገዛም ብሎ አመጸ። አመቱ ጎራ የለየ በመደብ የተከፈለም ነበርና ከዚህ የኢትዮጵያ ጭቁን በአንድ በኩል ፈላጭ ቆራጩን ራሱን ሰዩም እግዚአብሔር እያለ ይጠራ የነበረውን አጽያዊ አባገነን ስራት የጫነበትን ቀንበር ለመስበር አበየም። እንዲህ አልገዛም ብሎም አመጸም። የካፊታሪዎች በሚባለው በገጠርም በከተማም የኢትዮጵያ ህዝብ በአንድነት በመቆም አይነቴ ይመስል የነበረውን ስራት ጉቶ ሳያስቀር መነዘለው። ለዚህም ህዝባዊ አብዮት የኢትዮጵያ አርበኞች ሚና በለሆሳስ ሊታለፍ አይገባውም እላለሁ። እዚህ ላይ አንድ ቁም ነገር ላንሳ። የኢሃፓ መስራቾች ካልጠፋ ቃል ለምን አብዮታዊ የሚል ቃል ተጠቀሙ ብሎ መጠየቅ ለመረዳት ይጠቅማል። በደቡብ ኢትዮጵያ በተለይ ደግሞ በደቡብ ኢትዮጵያ የእርሻ መሬት የጥቂቶች ሀብት ተደርጎ አርሶ አደሩ ጭሰኛ የሚል ስያሜ ተሰጥቶት በአጼው ለተሾሙ እየገበረ ተባርነት አምርተሃል ነጻ ቢደረግም የመኖር ህልውና በአሳራሾቹ እጅ በአሳራሾቹ በጎ ፈቃድ የሚወሰን ነበር። አገዛዙ ራሱን የሰየመው ሞአምበሳ ዘነገደ ይሁዳ የሚለው በጥንቆላ የተገኘ ሊሆን እንደሚችል ምንም አያጠራጥርም እላለሁ። እንዲህ ያለውን ግፈኛ ፍርሃትን ለመለወጥ መስካየት የነበረበት ስር ነቀል ለውጥ ነበርና ኢሃፓም ለስር ነቀል ለውጥ ለመታገል ወስኖና ቃል ኪዳን ገብቶ የተመሰረተ በመሆኑ ስያሜውን ይህን የሚያመላክት ማድረጉ ተገቢና ግድ ነበር። የጥቂት ፈላጭ ቆራጮች አገዛዝን ከመሰረቱ መንግሎ ለመጣልና ብዙሃኑ የኢትዮጵያ ህዝብ የሀገሩ የፖለቲካ ስልጣን ባለቤት ለማድረግ የሚታገል ድርጅት ሊጠራበት የሚገባው ስያሜ ይህ በመሆኑ ነበር። ኢሃፓ በርካታ የፖለቲካ ቃላትን ለህዝብ እንዳስተዋወቀ ሁሉ አብዮታዊ የሚለውን ቃልም ለመጀመሪያ ጊዜ ጥቅም ላይ ያዋለው ኢሃፓ ለመሆኑ መነገር ያለበት ነው። እዚህ ላይ ኢሃፓ በ1992 ዓመተ ምህረት በልሳኑ በዲሞክራሲያዊ የማይመከር ጡንቸኛ የጦርነት የምርጫ አባዜ በሚል ርዕስ ካሰፈረው ይህንን ልጥቀስ። ሀገራችንን ከነጠቀን ወያኔ ታግለን ማስመለስ አለብን። መብታችንን ክብራችንን ከነጠቀን ወያኔ ታግለን ማስመለስና መከበር ባለመብት መሆን መቻል አለብን። ይህ ነውና ዋናው መረሳት የሌለበት ተልዕኳችን። የዚህ ትርጉሙ በማያሻማ ሁኔታ የኢትዮጵያ ህዝብ መብቱን የገፈፉት ዘረኛ ገዢዎችን በትግሉ ማስወገድ እንጂ ክብሩን የደፈሩትን ተንበርክኮ መለመን መማጸን ማለት አይደለም። ነጻነትና ክብር በመራራ ትግል የሚቀናጇቸው እንጂ ከገዢዎች በደጅ ጥናት የሚቸሩ አይደሉምና ያለ ህዝባዊ ትግል ስርየት የለም ማለት ነው። ለአድማጮች ግንዛቤ ይረዳልና አንድ ልጨምር። በ1987 ዓመተ ምህረት ከታተመው ዲሞክራሲያ ቅጽ 18 ልዩ እትም ኢሃፓ ዛሬም እንደ ትናንት በሚል ርዕስ ኢሃፓ በስያሜው እንደሚገለጸው ሁሉ ገና ከለተጥንተቱ ጀምሮ በይዘቱ በባህሪያቱና በተግባሩ የኢትዮጵያን ህብረ ብሔራዊ ሀገራዊነትና ቀጣይነቱንም የሚገልጽ ነበር። አባላቱ በፖለቲካ አላማቸው በፕሮግራሙ በተካተቱ የጋራ የፖለቲካ እምነቶቻቸው በህግና ደንቦች ውስጥ በሰፈሩት ያደረጃጀትና ያስተራር መተክሎቻቸው መሰረት ነው የተሰባሰቡት። በፍጹም አጥንትና ደም ተቋጥረው አልነበረም። አንዳንድ ጥራዝ ነጠቆችና በገንዘብ የተገዙ ጸሐፊዎች ኢሃፓን ትግሬ፣ ኢሃፓ አማራ፣ ኢሃፓ ኤርትራ፣ አንዳንዴ ኢሃፓ ጉራጌ ወዘተ አድርገው እየሞነጨሩ የኢሃፓን ስም ሲደልዙ ሲሰርዙ እያስተዋልን ነው። የኢሃፓ ሃይማኖቱ፣ የኢሃፓ ጎሳው፣ የኢሃፓ መልኩ፣ የኢሃፓ ቁመናው፣ የኢሃፓ ቋንቋው እንደ ነብር ዥጉርጉር የሆነችው ኢትዮጵያ ናት። በዚህ ወቅት ሀገራችንን በቀጣይነት እየገዛ የሚገኘው ዘረኛ አገዛዝን ለማስወገድ ሊካሄድ የሚገባው የስር ነቀል ለውጥ የአብዮታዊ ለውጥ አመጽ ነው። ዛሬም እንደ አጼው ዘመን የዘረኛው አገዛዝ ሹመኞች መሬት ይነጥቃሉ፣ ገንዘብ ይዘርፋሉ፣ የሀገር ሀብት ይበዘብዛሉ፣ የዘረፉትን ገንዘብ በድብቅ ውጭ ሀገር እያከማቹ ነው። መንግስት የሚባለው ኃይል የነዚህን ግፈኞች ጥቅምና ክብር ለመከላከል የቆመ በመሆኑ የሚደረገው ትግል እነዚህ በሀገርና በህዝብ ሀብት የከበሩ ዘራፊዎችን ከነትግላቸው ማስወገድ አማራጭ የለሽ የትግል መስመር ነው። ይህ ማለት እነዚህ ጠባብ ዘረኛ ቡድኖችና በስራቸው የተኮለኮሉ አድርባዮች በአጠቃላይ የኢትዮጵያ ህዝብ ጠላቶች ናቸውና በህዝባዊ ትግሉ ሊጠራረጉ ሊወገዱ ይገባል። ይህ ማለት የኢትዮጵያ ሉዓላዊነትን እንደ ህልውና የሚጠናወቱ የኢትዮጵያ ህዝብን የዘር፣ የሃይማኖት፣ የጎጥ ወዘተ የሀሳብ መስመሮችን እያፈመሩ እርስ በርሳችን እንድንጋጭ እንድንጋደል የሚያደርጉ ወዘተ ቡድኖች የኢትዮጵያና የህዝቧ ጠላቶች ናቸው። ያስፋደሩንና ያርብቷደሩን ህዝብ የመሬት ባለቤትነት መብት የነፈጉ ወጣቶችን ለስራ አጥነት የዳረጉ የሰራተኞችን መብቶች የረገጡና ያስረገጡ ጡረተኞችን በረሃብ አለንጋ እንዲገረፉ ያደረጉ የሀገርን ድንበር ያስደፈሩ ዲሞክራሲ ምርጫ መብት ወዘተ የሚሉ ባዶ ቃላትን እየደረደሩ ህዝብን ረግጠው ለመግዛት የሚያደቡ ሀገርን በወለድ አግድ ብድር ለቻይና ለዓለም የገንዘብ ድርጅትና ለዓለም ባንክና ተመሳሳይ አበዳሪ ድርጅቶች አሳልፈው የቸበቸቡ በፋብሪካ የሚሰሩ ላባደሮች ጉልበት እንዲደበዝዝ ያደረጉ በሰላም አስከባሪ ስም በወጣት ወታደሮች ደም የከበሩ ወዘተ በአጠቃላይ የኢትዮጵያ ህዝብና የሀገር ጠላቶች ናቸው። ጠላት ደግሞ ምን ጊዜም ጠላት ነውና በህዝባዊ አመጽ በህዝባዊ አብዮት መወገድ አለበት። ስለዚህ ለዚህ ለማይቀረው መራራና እልህ አስጨራሽ ህዝባዊ ትግል ምን ይጠበቅብናል ብሎ መጠየቅ ይበጃል። ህዝባዊ ትግል አንዴ ሞቅ አንዴ ቀዝቀዝ የሚል መሆን የለበትም። በጠላትና በወዳጅ ፍረጃ ላይ ግልጽ የሆነ የጋራ ግንዛቤ ሊኖረን ይገድ ይላል። በቀጣይም እየታገልን መደራጀት ደግሞም እየተደራጀን ጠንክረን መደራጀት መንገዱ ይህ ብቻ ነው። ሌላ መንገድ የለም። ከዚህ ውጪ የሚሆን ሁሉ ወደ ገሃነም የዘረኛውን አገዛዝ እድሜ የሚያረዝም መንገድ ነው የሚሆነው። የፍኖተ አድማጮች እንደኔ አስተውላችሁ ከሆነ ኢህአፓ የመደራጀትን አስፈላጊነት በገለጸባቸው ሁሉ የሚለው ሀገራችንን ከጥፋት ህዝባችንን ከስቃይና ከስደት ለመታደግ ተደራጁ የሚለውን በትኩረት ማየት ተገቢ ነው። ያልተደራጀና ወዳጅ ጠላቱን ያለየ ህዝባዊ ትግል በጠላት ይመታልና በጥንቃቄ የመደራጀትን ግዴታ እናስተውል። ከተደራጀንና ከተባበርን የሀገራችንን ህልውና ያለ ጥርጥር እናስከብራለን፣ ክብራችንን እንጎናጸፋለን። ላይቀሬው ህዝባዊ ድል እየተደራጀን እንታገል ሲሉ ደብዳቤያቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ይድረስ እጅግ ለማከብራችሁ ፍኖቶች እንዲሁም መላ ኢትዮጵያውያን በሙሉ የከበረ ሰላምታዬ ይድረሳችሁ። እንደሚታወቀው ሀገራችን ኢትዮጵያ ተጭኗት የኖረው የጭቆና ቀንበር በራሷ ላይ ለማውረድና በዘርና በጎሳ ከፋፍሎ እየገዛ ያለውን የወያኔ ኢህአዴግ አምባገነን ስርዓት ከስር መሰረቱ ለማስወገድ በሀገራችን ስር ነቀል ለውጥ ማምጣትና ለሁላችንም የምትሆን ዴሞክራሲያዊት ኢትዮጵያን እውን ለማድረግ ህዝቦቿ ሁለገብ ትግል ከጀመሩ ሰነባብተዋል። ይሁን እንጂ የኢትዮጵያን ህዝብ የመከራ እድሜ እናሳጥራለን፣ ከዛሬዎቹ ጠባብ ብሔረተኞች እጅ ነፃ እናወጣታለን ብለው ምለውና ተገዝተው ራሳቸውን በፖለቲካ ዙሪያ ያደራጁ ነገር ግን በተግባር ሲመዘኑ በባንዳነትና በጸረ ኢትዮጵያነት ቆመው የሀገርና የህዝብን ዘላቂ ጥቅምና ደህንነት የጎዱ የሀገርን ህልውና አደጋ ላይ የጣሉ ጠንክሮ ተደራጅቶ ተፋፍሞ በጸረ ወያኔ አቋም እንቀሳቀስ የነበረውን የህዝብ አገር አድን ትግል ከወለል በታች አድርገው ያዳከሙና የገደሉ የህዝብን ትግል ጀርባ የመቱና ያስመቱ በህዝብ ነጻነት ተስፋ ላይ ቀዝቃዛ ውሃ የቸለሱም አልጠፉም። ከነዚህ መካከል በ1997 ዓመተ ምህረት ህዝብ ተስፋ ጥሎበት በተካፈለበትና ድምጹን ባሰማበት ምርጫ የመረጠበትንና ህዝባዊ መንግስትነትንም የተቃረበበትን ታሪካዊና ታላቅን ቀን ግንቦት 7ን ዘርፎ ሲያሜው አድርጎ በመወሰድ የተቋቋመውና ራሱን ግንቦት 7 አርበኞች እያለ የሚጠራው ድርጅት አንዱና ዋነኛው ነበር ብንል ማጋነን አይሆንም። በርግጥ እንደ ግንቦት 7 ጫፍ የወጣ አይሁን እንጂ ለፖለቲካኝነት የማይመጥኑ ድርጅቶችም ሆኑ ግለሰቦች የሉንም ማለት አይደለም። ይሁን እንጂ በነጻነት ትግልስም በዜጎች ህይወት ተስፋ ላይ መቀለድ ተግባር በመስተማራት ለወያኔ ኢህአዴግ ውለታ በመዋል ደረጃ ግንቦት 7 የሚስተካከለው የለም። ከመስረታው ጊዜ አንስቶ የወያኔ የስለላና መረጃ ክንፍ በድርጅቱ ውስጥ ሰርጎ በመግባት ሌላውን ይቀርና ራሱን እንኳን ከጠላት የሚጠብቅበት ምንም አይነት ሜካኒዝም የሌለውን ድርጅት ጥባጥቤ ተጫውቶበታል። የወያኔ የስለላና መረጃ ክንፍ የዚህ ድርጅት ውስጥ ሚስጥር ያውቅ ነበር ብቻ ሳይሆን በጋራ የሚሰራ አጋር ተቋም ነበር ቢባል ይቀላል። ወያኔ ይህን መጋዣ ድርጅት በፈረስነት በመጠቀም ብዙ አስልፎበታል። ልቡ አይደለምና የወያኔን ስርዓት ይቅርና አንድ መለኪያ መጣል የማይችል ቀሽም ድርጅት እንደሆነ ያወቀው ባፉ ድርጅቱ የሌለው ማንነት በመስጠት በማግዘፍ እና አደገኛ አድርጎ በመሳል በስሙ ለወያኔ ስርዓት ግዛት ዘመን አደጋ የሆኑ አገራዊ ራዕይ ያላቸውና የኢትዮጵያን መኖር እንደ አገር መቀጠል የሚፈልጉ ለዚህም የሚጥሩ የሚታገሉ ድርጅቶችን ምሁራርን ጋዜጠኞችን አክቲቪስቶችን አብሪ ኮከብ ወጣቶችን በጠቅሉ መላ አገር ወዳድ ኢትዮጵያውያንን መጥቷል አዳክሟል አጥቀጣውበታል። የግንቦት 7 መሪዎች ግን ጀብደኞችና ለራሳቸው ከንቱ ክብር እንቅልፋቸው የሚያድሩ ማፈሪያዎች በመሆናቸው ወያኔ በሰጣቸው የስላቅ ልኬት እየተመጻደቁ ባገኙት አጋጣሚ ሁሉ በተግባር አንዲት ነገር ሳይፈይዱ የሚደሰኩሩና የሚቆፈሱ ነበሩ። እነኚህ የግንቦት 7 መሪዎች ለኤርትራ ሉዓላዊነት አደጋ ኢትዮጵያናት ብሎ በጽኑ ከመያምነውና አገራችን ባንድነቷ ጸንታ እንድትኖር እንድትበታተን የውልጊዜ ምኞቱ ከሆነው ከለየለቱ የህዝብ ጣላት ሻዕቢያና ከገንጣይ አስገንጣይ ቡድኖች ጋር አብረው በመስራት የፖለቲካ ብስለት ልኬታቸውንም ያልክ የወረደ እንደሆነ ከማስመስከራቸው በላይ የለየላቸው ጸረ ኢትዮጵያና ስውር ጣላቶች መሆናቸውን ያረጋግጡ ናቸው። እነዚህ ግልገል ባንዳዎች አስመራ ድረስ እየተመላለሱ ከሌሎች ሰራዊቶች ጋር የተነሱትን ፎቶ በመበተን በሌለ ማንነት አርበኛ በመሽተት አገር ቤት ውስጥ ህዝቡ ራሱ ተደራጅቶ ከወያኔ አረመኔዎች ጋር አንገት ለአንገት እየተናነቀ በሚያደርገው ትግል ሁሉ ጣልቃ በመግባት ላምባሉ አለበት ኩበት እየለቀመ የህዝብን ትግል በመቀማት የራሱ አስመስሎ በማራገብ የሚታወቀው እልል በቀምጤ ልሳናቸው በኩል ከሁሉም ትግል ጀርባ እኔ ያለው እያሉ በያገሩ እየዞሩ አገራችንን ከወደቀችበት ችግርና ከወያኔ አረመኔያዊ ፍርሃትና ጥፋት እንታደጋታለን ብለው በበጎ አስተሳሰብና ቅንነት ከተሰለፉ ኢትዮጵያውያን ቦርሳ በማራቆት ኮሮጆአቸውን በዶላር የሚሞሉ ጉዶች ነበሩ። ሌላው የነዚህ ዶክተር ፕሮፌሰር የነጻነት ታጋይ አርበኛ ወዘተ በሉን የሚሉ የግንቦት 7 ኮልኮሌዎች አሳፋሪ ድርጊት ወያኔ ኢህአዴግ ለዋሉት ሁለታ የሰጣቸውን የተፎካካሪነት የክርስትና ስም አንግበው ከኤርትራ አንዲት ጥይት እንኳን ለወጉ ሳይተኩሱ ያልታጠቁትን ትጥቅ ፈተው እያቀራሩ ሻንጣቸውን አንከርፈው ወደ አገር ሲገቡ አይተን ያስገረሙን ሳይንስ ወያኔ ኢህአዴግ ያደረገውን የይስሙላ ሹምሽር ጥገናዩ ለውጥ ህዝብን በመናቅ ለውጥ መጥቷል ብሎ ያታለል ሲሞክር አሁንም በባንዳነትና በጸረ ኢትዮጵያነት ቆመው እውነት ነው ለውጥ መጥቷል ብለው በማሽቃበጥ ሲያጅቡና ሲያዳምቁ ባገኙት መድረክ ሁሉም ምንም ሳያፍሩ ስለ ዲሞክራሲ ነጻነት አገር አንድነት ርዕዮተ ዓለም አረምኑ ቅጡ ሊፈላሰፉብን የዳዳቸው ሲወሻክቱና ሲያምታቱ የተደመጡትና የታዩት እነኚህ ደናቆርት ነበሩ። ሐቁ ግን ሌላ ነው። በአገራችን የይስሙላ እንጂ የትራስ ለውጥ እንዳልመጣ ለሁሉም ግልጽ ነው። ቀድሞ ነገር ለውጥ ማለት በጽኑ ውሳኔ ላይ ተመስርተን አገራችን ከገባችበት አረንቋና ተጭኗት ካለው አምባገነን ፍርሃት ለማላቀቅ የመፈለግና የመነሳሳት ጠንካራ አቋምና የድርጊት ውጤት ከመሆኑ ባሻገር ለውጥ እንደ ግንቦት 7 ያሉ በቁም ቅዠት የሚኖሩ ምኞትና ተስፋ የሚያዘወትሩ የማያዩት ብሎም በራሳቸው መቆም የማይችሉ እንደነዚህ ያሉ ደናቆርት ለራሳቸው ድጋፍ ፈላጊ ደካሞች ደግሞም ምንጊዜም የማይደርሱበት የውጤት መንገድ መሆኑን አስረግጠን እየነገርን ዛሬ በኢትዮጵያ ፖለቲካ ከመህዳር ውስጥ የቁም ሞት ሞተው መግባራቸው ከመቃብር በታች የሆነውን ምናባዊ ድርጅትና መሪዎቹ ከዚህ መሰል ጋጠወጥና አላፊነት ከጎደለው ተግባር እንዲቆጠቡ እንደ ባህር ዳር ወጣቶች ሁሉ ልናውግዛቸውና ልንገስጻቸው ግዴታችን ነው። እነዚህ በቅርቤት ባህር ውስጥ የተጨማለቁ ጉደኛ ድርጅትና የነጻነት ባህታውያን የሆኑ መሪዎች የፈጸሙት በደል እንኳንስ የህዝብ እንደራሴ መስሎ ለማምታታት ኢትዮጵያውያንን ዳግም ለማየትና በስማቸው ለመነገድ ይቅርና አንገት የሚያስደፋና የሚያሳፍር ነበር። ይሁን እንጂ ደግመው ተመዝነው የወደቁት ወድቀውም ያልተነሱት እነዚህ ሀፍረተ ቢሶች በዚህ ወቅት በህዝባችን ላይ እየደረሰ ስላለው በደልና ሰቆቃ ትንፍሽ ለማለት አፋቸው ዲዳ የሆነባቸው አስመሳዮች ዛሬም በዳዴ ይሄዱ ትልቅ ፓርቲን መሰረታለን ይያሉ ጥምረት ውህደት በሚሉት ፈሪጥ በህዝብ ዘንድ ተደማጭነት ያላቸውን ድርጅቶች የማፈራረስ ተልእኳቸውን ለመወጣት ወጧ እንደጣፈጠ ባልቴት ላይታች በመራወጥ ላይ ናቸው። እነዚህ አሁንም በማስመሰል የተጠቀለለ መርዝ ለህዝባችን ሊያጎርሱ በትግል ስም የሚቅነዘነሱ ወስላቶች የለየላቸው ያገርና የወገን ጠራት ጭምር መሆናቸውን በጥንቃቄ ልናስተውል ይገባል። ግንቦት ሰባት አርበኞችና መሪዎቹ እነማን ናቸው? ምን ተናገሩ? ምን ሰሩ? ብለን እውነትን የምንረዳበት ጊዜ አሁን ነው። የሰሩት የተናገሩት ሁሉ ውሸት ሸፍጥና ሐሰት ነው። ይህንንም በተለያዩ አጋጣሚዎች እስኪያንገሸግሸን ድረስ የሰማነውና አይተን ያረጋገጥነው መሰለኝ። ከእንግዲህ ይህን ድርጅት ተከትሎ መሄድ አበው እንደሚሉት እባብን በረደው ብሎ እጉያ እንደመያዝ ይሆንና መርዙ ለሁላችንም ይተርፋል። ይኸውም አገር መጉዳት፣ መሸጥ፣ ማጥፋትና ህዝብን መበደል ነው። በመጨረሻም የማታሻንፈውን ትግል መታገል ትርፉ ለመላላጥና ጉዳት መጨመር ነው። የተደጋገመ ስህተት ደግሞ ውጤቱ ውድቀት ትርፉ ኪሳራና ጥፋትም ነው። አገር ወዳድ የሆነ ሁሉ የሚታገለው ለስልጣንና ለግል ጥቅም አይደለም። እርግጥ ነው ፍትህና ነጻነት ዋጋ የሚያስከፍሉ ነገሮች ናቸው። በፍርሃትና በሽሽት ነጻነት አይገኝም። እውነተኛ አገር ወዳዶች ከሆን ግንቦት ሰባትን ከመሰሉ እውነተኛውን የነጻነት ትግል ከሚጋፉና ከሚያደናቅፉ መካን ድርጅቶች ማህበረተኛ ከመሆን ልንርቅ ይገባናል እላለሁ። አገራችንን ነጻ ለማውጣት የምንመርጠውን መንገድ አሃዱ ብለን ከመጀመራችን በፊት አቅማችን የቻለውን ያህል የመንገዳችንን አዝላቂነት ካሰብነውና ከተመነኘነው የነጻነት ድንበር ማድረስ አለማድረሱን በጽኑ ልንመረምር ይገባል። እንደኔ ከፍ ያለ የአገር ፍቅር ስሜትና ወኔን የሚጠይቀውም ሆነ ከፍ ወዳለ የነጻነት ማማ የሚያዘልቀው ሁለገብ የፖለቲካ ትግል ነውና በአገር ውስጥ ለፍትህ ለነጻነትና ለዲሞክራሲ በተግባር ከሚታገሉት የፖለቲካ ኃይሎች ጎን በመቆም ራሳችንንም ሆነ አገራችንን ከወያኔ ኢህአዴግ አምባገነናዊ ስርዓት መንጋጋ ለማውጣት ቆርጠን እንነሳ። ሁላችንም እንደምንገነዘበው አሁን የቅንጦት ዘመን ላይ አይደለንም። አገራችን የመኖርና ያለመኖር ጥያቄ ውስጥ ገብታለች። ህዝብ በገዛ አገሩ እየተፈናቀለ እረፍት አይኖረንም። ወገን ተወገን እየተጋጨ ሰላም አናገኝም። ስለዚህ አገራችንና ህዝባችንን የምንወድና የምናስብላት ከሆን መተሳሰብና መተባበርን የመሰለ ነገር የለምና ነቅተን ባስቸኳይ እንደራጅ። ለልጆቻችንና ለሚቀጥለው ትውልድ እናስብ። ለሀገራችን አምነንና አስበን የምናደርገው ሁሉ የህሊና ደስታ ያስገኝልናልና ካለፉት የትግል ታሪኮቻችን ጠንካራና ደካማ ጎኖች ተምረን ለሀገራችን የሚጠበቅብንን የዜግነት ግዴታ እንወጣ አላለው። ህዝብ አቸናፊ ኃይል ነው ሲሉ አሰከ ቡታጅራ ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።